ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
አንዳንድ መሰረታዊ ልዩነቶች ስለተፈጠሩ እነዛ ልዩነቶች ደግሞ በአጭሩ ሊፈቱ ስለማይችሉ እኛ ደግሞ አሁን ባለው የኢትዮጵያ የፖለቲካ ቀውስ እና የሚፈልገው የፖለቲካ መፍትሄ በአጭር ጊዜ መታገል ስለሚፈልግ አዲስ ፓርቲ አቋቁመን ከብዙ የትግራይ ወጣቶች ጋር በመሆን እንቅስቃሴ ጀምረናል።
የአረና ትግራይ የስራ አስፈጻሚ ኮሚቴ አባል አቶ ኪዳነ አመነ ናቸው የሰማችኋቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ፕሬዚዳንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ ተጉዞ የተሰጣቸው ቪዛ የጊዜ ገደብ ካለቀ በኋላ በህገወጥ መንገድ እዚሁ የሚቆዩ ሰዎች ላይ እርምጃ ለመውሰድ የሚያስችል አዲስ ፖሊሲ በዚህ ሳምንት ይፋ አደረጉ። የዚህንም ዝርዝር ይዘናል።
ጤና ይስጥልን፣ በመናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን ከዛሬ ሚያዝያ 18 2011 ዓ.ም ስርጭታችን ጋር እናስተናግዳችሁ እኔ አዳነች ፍስሐዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና።
በሽሪላንካ ዙሪያ የእምነት ቦታዎችን ደህንነት ለመጠበቅ ሲባል በብዙ ሺህ የሚቆጠሩ ጠባቂዎች በተመደቡበት በአሁኑ ወቅት ሙስሊሞች ዛሬ የጸሎት ጥሪን አክብረዋል። ባለፈው እሁድ የፈረንጆች ፋሲካ በዓል ላይ በአብያተ ክርስቲያንና በሆቴሎች ላይ ለተከፈተው ጥቃት ተጠያቂዎቹ ጽንፈኛ ሙስሊሞች ናቸው መባሉ የሚታወቅ ነው። አብዱላሂ መሐመድ የተባሉ የ48 ዓመት ዕድሜ አማኝ ከጸሎት በፊት ለአሶሺየትድ ፕሬስ ሲናገሩ ሙስሊሞች ብቻ ሳይሆኑ ቡድሃውያን፣ ክርስቲያኖችና ሂንዱዎች ሁሉም ስጋት አድሮባቸዋል ብለዋል። ሽሪላንካ ውስጥ ተጨማሪ ጥቃት ሊኖር ይችላል የሚል ወሬ ስላለ ኮሎምቦ ያለው የዩናይትድ ስቴትስ ኤምባሲ ሰዎች ከእምነት ቦታዎች እንዲርቁ መክሯል። እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት ያላቸው አገር በቀል ጽንፈኞች አሉ በማለት የጸጥታ ኃይሎች ሀገሪቱን እያሰሱ መሆናቸው ታውቋል። ጽንፈኛው ቡድን ባለፈው እሁድ ለተፈጸመው ጥቃት ኃላፊነት ወስዷል። በምስራቅ ሽሪላንካ አሰሳ በሚካሄድበት ወቅት የተኩስ ልውውጥ እንደነበር አንድ ወታደራዊ ቃል አቀባይ ተናግረዋል። የኮሎምቦ ሊቀ ጳጳስ በመላ ደሴቲቱ የእሁድ ቅዳሴ አይደረግም ሲሉ ለጋዜጠኞች ተናግረዋል።
በኢትዮጵያና በኤርትራ መካከል ያለውን የድንበርና የመተላለፍ ስራዎች ዝርዝር ጉዳይ በተቋማዊ መንገድ ለማከናወን እንዲቻል ስራዎች እየተካሄዱ መሆናቸው ተገለጠ። ሁለቱ ሀገሮች በተቀናጀና በተሳካ ሁኔታ እየሰሩ መሆናቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ትናንት ለመገናኛ ብዙሃን በሰጡት መግለጫ አመልክተዋል።
የኢትዮ ኤርትራ ግንኙነትን በተመለከተ ስምምነቱ ከተፈጸመበት ጊዜ ጀምሮ የድንበሮችም የሰዎች ዝውውርንም የንግድ ዝውውርንም ሌሎች ዝርዝር ጉዳዮችን በሙሉ ግንኙነቱን ተቋማዊ መሰረት ለማስያዝ በሁለቱ ሀገሮች መካከል በተቋቋመ ቴክኒክ ኮሚቴ እየተሰሩ ያሉ ስራዎች በመልካም ሁኔታ ላይ እየሄዱ ነው ያሉት። እነኚህ ዝርዝር ስራዎች ናቸው በቀጣይ በሁለቱ ሀገሮች መካከል ያለውን ግንኙነት ተቋማዊ ቅርጽ የሚያስይዙትና በእያንዳንዱ ዝርዝር ጉዳዮች ላይ ምላሽ ማግኘት የሚቻሉ
በሌላ በኩል ኢትዮጵያ በቤልት ኤንድ ሮድ ዓለም አቀፍ የትብብር ስራ ማዕቀፍ ላይ ተሳታፊ ለመሆን ከቻይና መንግስት ጋር የመግባቢያ ሰነድ መፈራረሟን የገለጹት ቃል አቀባዩ አቶ ነቢያት በኢንቨስትመንት፣ በኤነርጂ፣ በመሰረተ ልማትና በግንባታ ላይ የግል ባለሀብቶችን ለማሳተፍ የሚያስችል ምቹ ሁኔታ መፈጠሩንም አመልክተዋል። የዘንድሮን የዓለም መገናኛ ብዙሃን ነጻነት ቀንም ኢትዮጵያ ከተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮና ከአፍሪካ ህብረት ኮሚሽን ጋር ሆና እንደምታስተባብር የፊታችን ሚያዝያ 24 እና 25 አዲስ አበባ ላይም እንደሚከበር አቶ ነቢያት ጨምረው ገልጠዋል። ይህ እንዲህ እንዳለ በተለያዩ ሀገሮች የሚኖሩ ኢትዮጵያውያን መብቶቻቸው እንዲከበሩና በየሀገሩም የመኖሪያ ፈቃድ ሰነዶች የሌሏቸው ወደ ሀገራቸው በፈቃዳቸው እንዲመለሱ ለማድረግ የኢትዮጵያ መንግስት ከሚመለከታቸው ጋር እየሰራ መሆኑንም ገልጠዋል።
ኬኔት የሚል መጠሪያ የተሰጠው ሳይክሎን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ትላንት ሌሊት ሰሜን ሞዛምቢክን አተራምሷል። 30,000 የሚሆኑ ሰዎች ማዕበሉ ሊደርስባቸው ይችላል ከሚባሉት ቦታዎች እንዲወጡ መደረጉን የአስቸኳይ ጊዜ ስራ ባለስልጣኖች ገልጸዋል። የአየር ትንበያዎች በገለጹት መሰረት ኬኔት በ5 ሜትር ርዝመት የሚዘሉ ማዕበሎችን ሊያስከትል ይችላል። 600 ሚሊ ሜትር የሚሆን ዝናብ የማውረድ አቅም ማለው ተብሏል።
ሁለት ተቀናቃኝ መንግስታት ሊቢያን ለመቆጣጠር የሚያካሂዱት የእርስ በእርስ ፍላጎት ውጊያ የሲቪሎች መንደሮችን ወደ ጦርነት ቀይ እየቀየረ ነው ሲል ዓለም አቀፉ የቀይ መስቀል ድርጅት አስታወቀ። በትሪፖሊና አካባቢዋ ያለው የሰብአዊ ሁኔታ አያያዝም ካለፉት 3 ሳምንታት ወዲህ እየተባባሰ መምጣቱን ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ አስታውቋል። ትሪፖሊ ውስጥ ካለፉት 8 ዓመታት ወዲህ ሲካሄድ በቆየው ግጭት ክፉኛ የተዳከሙት ሆስፒታሎችንና የውሃ ቧንቧ አገልግሎቶች እንዲሁም ጣቢያዎችን የመሳሰሉ መሰረታዊ አገልግሎቶች በከፋ ሁኔታ ላይ እንደሚገኙም ዓለም አቀፉ የቀይ መስቀል ኮሚቴ ጠቁመዋል። በዘፈቀደ የሚከፈተው ተኩስ የሕክምና ሰራተኞች የተጎዱትን ለማከም አደገኛ ወይም አዳጋች እንደሚያደርግባቸውም ድርጅቱ አስገንዝበዋል። የተባበሩት መንግስታት ድርጅት እንዳወጣው መግለጫም 38,000 የሚደርሱ ሰዎች ከመኖሪያቸው ሸሽተው ከዘመድ አዝማድ ተጠግተዋል ወይም በመንግስት ህንጻዎች ተጠልለው ይገኛሉ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ቤልት ኤንድ ሮድ ኢኒሼቲቭ ወይም የመቀነስና መንገድ መድረክ የተባለውን እቅዷን የማሻሻል ዓላማ እንዳላት አመላክታለች። ማሻሻያ የምታደርገው ግልጽነት ይጎለዋል፣ የአካባቢ ጥራት ጥበቃ አደጋ አለው፣ ለመሰረተ ልማት ዝርጋታ የሚሰጠው ገንዘብ የብድር ጭነት ያስከትላል ለሚሉት ነቀፌታዎች ምላሽ ለመስጠት መሆኑ ተገልጿል። የቻይናው ፕሬዚደንት ሺ ጂንፒንግ ዛሬ ቤጂንግ በተደረገው ሁለተኛው የቤልት ኤንድ ሮድ ኢኒሼቲቭ ጉባኤ ላይ ባደረጉት ንግግር የበለጸጉት አገሮች ስለሚያቀርቧቸው ነቀፌታዎችና ከእስያ አጋሮቻቸው ስለሚሰሙት ምሬቶች መንግስታቸው እንደሚያውቅ ግልጽ አድርገዋል። ሁሉም ነገር በግልጽነት መሰራት አለበት፣ በምንም አይነት ለሙስና ትዕግስት አይኖርም ብለዋል። መንግስታቸው በአሁኑ ወቅት መሰረተ ልማትን ለመዘርጋት በሚደረገው ኮንትራት የዓለም አቀፍ መለኪያን ያከበረ እንዲሆን ለማበረታታት ሲል የዕዳ ዘላቂነት ማዕቀፍ ያቀርባል ብለዋል የቻይናው መሪ።
በተያያዘ ዜና እያደገ የመጣውን የቻይና ተጽዕኖ የፈጣሪነት ያሳያል የተባለለት ጉባኤ በቤጂንግ ተጀምሯል። በጉባኤው ላይ የተገኙ የ37 አገር መሪዎች ከቻይና ጋር ባላቸው ትብብር ፈጣን የባቡር ሀዲድ፣ ዘመነኛ ወደብና አዲስ መንገዶችን እየገነቡ ናቸው። ሀብታሙ ስዩም ዝርዝሩን ይዟል።
በብሩኪንግ ኢንስቲትዩት የቶሮንቶን ቻይና ማዕከል ኃላፊ ቺንግሌ
South America, Middle East, and some European countries.
ከአፍሪካ፣ ከደቡብ አሜሪካ፣ ከመካከለኛው ምስራቅና ከአንዳንድ የአውሮፓ ሀገሮች የመጡት መሪዎች እንዲህ ያለውን ጉባኤ እንደ ትልቅ ዕድል ይቆጥሩታል። ይህ የሆነበት ምክንያት ቤልት ኤንድ ሮድ የሚባለው መርሃ ግብር በቀዳሚነት የሚያተኩረው በመሠረተ ልማት ግንባታ ላይ በመሆኑ ነው። በምላሹም ቻይናን በምጣኔ ሀብት እድገት የተሳካላት እንድትሆን ረድቷታል።
ዩናይትድ ስቴትስ አሜሪካ ግን ሀገራቱ መልሶ በሚጎዳቸው ውል ውስጥ እየተዘፈቁ እንደሆነ ትናገራለች። ቻይና ሀገራትን በብድር አጣብቂኝ ውስጥ ለማስገባት እየጣረች ነው ስትልም ትከሳለች። የመቀነትና ጎዳና ውጥን ወይንም ቤልት ኤንድ ሮድ ኢኒሼቲቭ የተለያዩ የመሠረተ ልማት ሥራዎችን በገንዘብ የመደገፉን ያክል የውጥኑ ውድነትና የግልጽነት እጦት ችግሮች አሳሳቢ ስለመሆናቸው ይነገራል። ያም ሆኖ እስያን ከአውሮፓና አፍሪካ ጋር በባህርና የብስ ለማገናኘት የተጀመረው የቻይና መቀነትና ጎዳና ውጥን እየተጠናከረ ነው። የምዕራብ ሀገራት ማስጠንቀቂያ ቢኖርም ጣሊያንን የመሰሉ ሀገራትም እየተቀላቀሉ ናቸው። ጣሊያን ውጥኑን ከተቀላቀሉ አብይ የአውሮፓ ህብረት አባላት ሀገራት አንዷ ናት። ስዊዘርላንድ ደግሞ እየተከተለች ነው። ቻይና ሌሎች ሀገራትንም ለመሳብ ተስፋ ሰንቃለች። ይህ በእንዲህ እንዳለ በቤጂንግ በመደረግ ላይ ባለው በዚህ ጉባኤ ላይ ንግግር ማድረጋቸውን በማህበራዊ የመገናኛ አውታሮች ያሳወቁት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ጅቡቲ የተዘረጋው የባቡር መንገድ በቻይናና ኢትዮጵያ መካከል ንግድን ለማቀላጠፍ እንደሚበጅ ስለመናገራቸው፣ የቻይና ባለሀብቶች ወደ ኢትዮጵያ እንዲመጡ ስለመጋበዛቸውም አስታውቀዋል።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ሳየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
ቀደም ብለን በመግቢያችን ያስተዋወቅነው ርዕስ ነው። የአረና ትግራይ ከፍተኛ አመራሮች የሆኑ አቶ ኪዳኔ አመነና አቶ ክብሮም በረሀ ከፓርቲው አባልነት እንደወጡ አስታወቁ። በፓርቲው መስተካከል ያለባቸውን ችግሮች አሏቸውን ቶሎ ባለመፈታታቸውም ፓርቲውን እንዲለቁ ምክንያት እንደሆናቸው ተናግረዋል። አዲስ ፓርቲ ለመመስረትም ለኢትዮጵያ ምርጫ ቦርድ ጥያቄ ማቅረባቸውን ጨምረው ገልጠዋል። የአረና አመራሮች በዚህ ጉዳይ መልስ ተጠይቀው ጉዳዩን አስመልክቶ በቅርቡ መግለጫ እንሰጣለን ሲሉ ነው የመለሱት። ሙልጌታ አጽባሀ ከመቀሌ ተከታዩን አድርሶናል።
የአርና ለሉዓላዊነትና ዲሞክራሲ ስራ አስፈጻሚ ኮሚቴ አባል አቶ ኪዳን አመነም፣ የፓርቲው ማዕከላዊ ኮሚቴ አባል አቶ ክብሮም በርሃና እንዲሁም አርናን ወክለው በተለያዩ መገናኛ ብዙሃን ላይ የድርጅቱ አቋም ሲያንጸባርቁ የነበሩ የፓርቲው አባል አቶ ክንፈ ገብርኤል ገብረ ዮሐንስ ከአርና ለመውጣት ደብዳቤ እንዳስገቡ አስታውቋል። አቶ ኪዳን አመነ በፓርቲው መሪዎች መካከል የሐሳብ ልዩነት አለ፣ በተደጋጋሚ እንዲፈታ ጥረት አድርገናል ግን ሊፈታ አልቻለም ብለዋል።
ምክንያት በፓርቲው ለብዙ ጊዜ እንዲስተካከሉ በውስጥ ሆነን ስንታገል ነበረ። እነዛ ችግሮች በአጭር ጊዜ በቀላሉ ሊስተካከል ስለማይችሉ እና በፓርቲው አንዳንድ መሰረታዊ ልዩነቶች ስለተፈጠሩ እነዛ ልዩነቶች ደግሞ በአጭሩ ሊፈቱ ስለማይችሉ እኛ ደግሞ አሁን ላለው የኢትዮጵያ የፖለቲካ ቀውስ እና የሚፈልገው የፖለቲካ መፍትሄ በአጭር ጊዜ መታገል ስለሚፈልግ አዲስ ፓርቲ አቋቁመን ከብዙ የትግራይ ወጣቶች ጋር በመሆን እንቅስቃሴ ጀምረናል።
የሚፈለገው ለውጥ ቶሎ ሊመጣ አልቻለም ያሉት አቶ ኪዳነ ጊዜውን የሚመጥን አካሄድ ባለመኖሩ የራሳችንን መንገድ መርጠናል ብለዋል። አሁን ላለው የፖለቲካ ሁኔታ ፈጣን አካሄድ እና አዲስ ፖለቲካዊ አሰራር ያስፈልጋል ያሉት አቶ ኪዳነም በርከት ያሉ በተለያዩ አካባቢዎች የሚገኙ የፓርቲው አባላት ከአረና እየለቀቁ ነው ብለዋል። በአረና ሆነው ጠንካራ የትግል መንፈስ የነበራቸው አባላትና አመራሮች አሉና ለነሱም እናመሰግናለን ብለዋል። የአረና አባል የነበሩና ሌሎች ወጣቶች ጋር በመሆን አዲስ የፖለቲካ ፓርቲ ለመመስረት ለኢትዮጵያ ምርጫ ቦርድ ጥያቄ እንዳቀረቡ አቶ ኪዳነ ገልጸዋል።
በጉባኤ ነው የሚወሰነው የፓርቲው ስምና ፕሮግራሙ። እኛ አሁን ለጊዜው ማሳወቅ ስላለብን የፓርቲው ስም ብሔራዊ ባይቶ አባይ ትግራይ የሚባል ፓርቲ ነው። ማሟላት ያለብን አንዳንድ ጉዳዮች ብሔራዊ ምርጫ ቦርድ ነግሮናል። በዛ መሰረት በእንቅስቃሴ ላይ ነን። ምንቃችን ለፓርቲው አስቀድመን አሳውቀን ከፓርቲው አመራር ተነጋግረን ወደ እንቅስቃሴ የገባ ነው። ፓርቲው ገና ብዙ ህጋዊ ማሟላት ያለበት ነገሮች አሉ። ማመልከቻ ነው ያስገባ ነው እንጂ ፓርቲው ገና አልተመሰረተም።
በዚህ ጉዳይ የአረና አመራሮችን አስተያየት ጠይቀናል። ይሁን እንጂ በቅርቡ በጉዳዩ ላይ መግለጫ እንደሚያወጡ በመግለጽ ለዛሬ መልስ አልሰጡንም። ለአሜሪካ ድምፅ ሙልጌታ ጽብሃ መቅለም።
ሙልጌታን ለዘገባው እናመሰግናለን። በአማራ ክልል በጎ ኢትዮጵያውያን በሚል ስያሜ የተደራጁ ወጣቶች ዛሬ ባህር ዳር ላይ ወርሃዊ ስብሰባቸውን ሲያካሂዱ ይቅር መባባል እስከ ዛሬ የተጠራቀሙ ችግሮችን መፍትሄ ያስገኛሉ ብለው እንደሚያምኑ ተናግረዋል። ስብሰባውን የተከታተለችው አስቴር ምስጋናው የማህበሩን መሪዎችና አባላት አነጋግራ የላከችው ዘገባ ቀጥሎ ይቀርባል።
በባህር ዳር ከተማ ደግ ኢትዮጵያውያን በሚል ስያሜ የሚታወቅ ያቻላቻ የመማሪያ የውይይት መድረክ የሚያዘጋጁ ወጣቶች አሉ። ወጣቶቹ ይህንን የመማሪያ መድረክ ያዘጋጁት ደግሞ በቅርቡ ነው። የሚገናኙትም በወራንዴ ሲሆን መልካም ስብዕና የሚገነቡ አስተሳሰቦችን በማንሳት እርስ በርስ እንማማራለን እንተናነጻለን ይላል ሰብሳቢው ወጣት ቤንጃሚን ወንዴ።
ደግ ኢትዮጵያውያን ስብስባችን የተቋቋመ ነው የትኛውም የድርጅቶች ሁሉ መጀመሪያ ጽንሱ ሐሳብ እንደሆነ እና ሰው አንድ ነገር ከማድረጉ በፊት ወደ ድርጅት ከመምጣቱ በፊት ሐሳብ እንደሚቀድም ስለዚህ ሰው የሚታረምበት ቦታ የሚስተካከልበት ቦታ የሚለወጥበት ቦታ ሐሳቡ እንደሆነ ሐሳብ ላይ ትኩረት አድርገን አንድ ዝግጅት አዘጋጅተናል። ከዛ ቀጥለን ያዘጋጀነው እዚሁ ጋር በተያያዘ ነው ገንቢ ግጭት የሚል ነው። ግጭት የለም ብለን ግጭት ምድር ላይ በሙሉ አይኖርም ሳይሆን ግጭቶችን እንዴት ወደ ገንቢ ግጭት መለወጥ ይቻላል? አሁን አፍራሽ ግጭቶችን ማጥፋትና ወደ መልካም ግጭት መለወጥ ማንኛውም ሰው አብሮ ሲኖር ለመተናነጽ የሚሆን ገንቢ ግጭት ያደርጋል።
እነዚህ ወጣቶች ከሰሞኑ የይቅርታ ሚስጥር ታላቅ ነው በሚል ርዕስ ተሰባስበው በመንፈሳዊ ዓለም የሚታወቁ ታሪኮችን ከምድራዊ ዓለም ጋር በማዛመድ የሰው ልጅ ይቅር መባባል አለበት ሲሉ ተደምጠዋል።
አሁን አገሪቱ የምትታየው አንዱ አንዱን በድሏል አንዱ አንዱን ጎድቷል የሚል አገርን ወደ ማፍረስ የሚወስድ ነገር ይታያልና ይሄን ነገር የሚቀይረው ይቅርታ ብቻ ነው። ይቅርታ ምዕራፉን ይዘጋዋል። ክፉውን ምዕራፍ የመጣውን ወደ ጥፋት ሊያመጣ ያለውን ወደ ውድቀት ሊያመጣ ያለውን ለመበታተን ያዘጋጀውን ያንን ክፉን ጽንስ የምንደፋበት የምናስወግድበት መንገድ ይቅርታ ነው። ስለዚህ ይቅርታን ደግሞ እንደ ሀገርም እንደ ቤተሰብም እንደ ጓደኛም ሰዎች በሚገናኙበት ጊዜ ይቅርታ መለማመድ እንዳለባቸው ነው።
ወጣት ድልበድል ረታ እንደሚለው ደግሞ የመጥፎ ድርጊቶች መነሻው ሐሳብ ነውና በተለይ ወጣቱ አሁን በሀገራችን የተዘረው መጥፎ ሐሳብ በይቅርታ መሻር አለበት ይላል።
መንፈሳዊ ህይወት ውስጥ የሚኖር ሰው ደግሞ ይቅርታ የሚለው በዚህ ምድር ላይ በእያንዳንዱ ሰዓትና እንቅስቃሴ ወቅት ግጭቶች ሊኖሩ ይችላሉ፣ መጣላቶች ሊኖሩ ይችላሉ፣ አለመግባባቶች ሊኖሩ ይችላሉ። ግን እነዚህ አለመግባባቶች፣ ግጭቶች በዚህ ምድር ላይ ፈተናቸው እስካልሄድን ድረስ በሰማይ ውስጥ የሚኖራልና ብለን የምናስበው ያ ሰማያዊ ህይወት ዋጋ የለውም። ብዙ ሰው ይቅርታ የሚለውን ቃል ከቃል በዘለለ በህይወት መኖር አለመቻሉ አሁን ላለችበት ሁኔታ ሀገራችን ዳርጎናል። ከምንፋቀርበት ይልቅ የምንጋጭበት ነገር በዚህ ዘመን ላይ ተዘርቶልናል። በጣም በዛ። ይህን ነገር የሰው ልጅ እንዴት ቆም ብለን ማየት እንደማንችል አይገባኝ። አንድ ሰው መጣና ክርስቶስ ኢየሱስን ጠየቋል። ወደ ልግብ መግባት ፈልጋለሁ ግን ምን ላደርጋል? ባልንጀራ እንደራሱ ይላል። ወደ እግዚአብሔር መንግስት ለመግባት ባልንጀሮቻችንን እንድንወድ ታዘናል። በቃ ይቅር የምንለው ምንድን ነገር ነው ስትሉ፣ የመጀመሪያው የተደረገብን ክፉ ንግግር ሊሆን ይችላል። የቀረበብን ክፉ ሀሳብ ሰው ይቅር ማለት አለ። ብዙ ሰው ለጥላቻ ወይም ደግሞ ለግጭት መነሻ የሚሆኑ ሀሳቦችን በጊዜ በእጭቱ መብጨት ባለመቻላችን ኋላ ላይ ለአካላዊ ጥቃት እንዳረጋለን ራሳችን። ስለዚህ ሰው ይቅር ስንል በቦክስ የመታን ያደማንን፣ ያቆሰለንን፣ ያሰረንን፣ ያንገላታንን ብቻ ሳይሆን ክፉ ንግግር የተናገረንን ሰው ይቅር እንድንል ያስፈልጋል።
ወጣት ታደሰ ደግሞ ለሀገራችን የሚበጃትን ነው እኛ ወጣቶች አሁን እየሰራን ያለን ይላል።
ሀገራችን የሚያስፈልጋት የመጀመሪያው ነገር መደማመጥ ነው። ለመደማመጥ ደግሞ ይሄኛው ይቅር ይሄኛው ጉዳይ ላይ እናውራ ማለት ያስፈልጋል። ሰው ይቅርታ የሚለው ሚስጥር ይቅር ከሚሉ ይነሳል ማለት ነው። ለኔ ያ ነው ይገባኝ። ስለዚህ ሀገሪቱም የሚያስፈልጋት ይሄ ነው። ለመስማማት፣ ለመደማመጥ፣ ለመነጋገር ያላስፈልጉ ነገሮች አሉ፣ የማያስፈልጉ ነገን የማያስኬዱ ነገሮች አሉ። እሱን ይቅር ብለን ከዛ ለመነጋገር፣ ለመደማመጥ፣ መስማማት መቻል አለብን ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። ፕሬዚዳንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ ተጉዘው የተሰጣቸው የቪዛ ጊዜ የጊዜ ገደቡ ካለቀ በኋላ በሕገ ወጥ መንገድ እዚሁ በሚቆዩ ሰዎች ላይ እርምጃ ለመውሰድ የሚያስችል አዲስ ፖሊሲ በዚህ ሳምንት ይፋ አድርገዋል። አዲሱ ፖሊሲ ታዲያ የተፈቀደላቸውን የጊዜ ገደብ የመተላለፍ መጠን ከፍተኛ የሆነባቸውን አገሮች ብቻ ወይም ለይቶ የሚቀጣ ነው። በዚህ ደግሞ በአመዛኛው የሚጎዱት የአፍሪካ አገሮች እንደሆኑ ጠቅሳ የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊድኳስዋራ ተከታዩን ዘገባ አድርሳናለች። ቆንጅታየ ታቀርበዋለች።
እንደ አውሮፓውያን አቆጣጠር ባለፈው 2018 ዓመተ ምህረት ዩናይትድ ስቴትስ ከዓለም ዙሪያ ወደ ሀገሯ ለመግባት ላመለከቱ ለጎብኚዎች፣ ተማሪዎች፣ ጊዜያዊ ሰራተኞች ወዘተ ጨምሮ ከ9 ሚሊዮን ለሚበልጡ ቪዛ ሰጥታለች። ከነዚያ ውስጥ 2% የተፈቀደላቸውን የቪዛ ፈቃድ ጊዜ ተላልፈው ቆይተዋል። የውጭ ጉዳይና የአገር ደህንነት ሚኒስትሮች ከዓለም ዙሪያ የሚገቡ ሰዎች የተሰጣቸውን ቪዛ ተላልፈው እንዳይቆዩ ለማድረግ የሚያስችሉ መንገዶችን በሶስት ወር ጊዜ ውስጥ እንዲፈልጉ በዋይት ሃውስ ታዘዋል። ከፍተኛ የቪዛ ጥሰት መጠን ያሏቸውና ያን መቀነስ ያልቻሉ ሀገሮች ቪዛ ለማግኘት የሚያመለክቱ ሰዎች ማሟላት ያለባቸው ግዴታ የማጥበቅ ቅጣት ሊጣልባቸው ይችላል። የፖሊሲ ታዲያ ፕሬዝዳንት ትራምፕ ህገወጥ ኢሚግሬሽንን ለመቀነስ ያለ ህጋዊ ፈቃድ በድንበር እያቋረጡ በሚገቡት ላይ አነጣጥሮ የቆየውን ትኩረታቸውን ሰፋ ያደረጉት እንደሆነ ያመለክታል።
Congress must also act to fix, however, our horrible, obsolete, weak...
የተወካዮች ምክር ቤቱ እነዚህን ብልሹ ጊዜ ያለፈባቸው ደካማና አሳዛኝ የኢሚግሬሽን ህግጋት ለማስተካከል እርምጃ መውሰድ አለበት።
ሚስተር ትራምፕ ባቀረቡት አዲስ ፖሊሲ መሰረት አንዳንድ ሀገሮች የቪዛ ገደቦች ሊጣሉባቸው ከዚያም አልፎ ተጓዦቻቸው ሲወጡ የሚመለስ ገንዘብ እንዲያስይዙ ሊደረግም ይችላል። የዩናይትድ ስቴትስ መንግስታዊ አሃዞች እንደሚያሳዩት በቅርብ ዓመታት የተመታላቸው ቪዛ ቀነ ገደብ ሲያልቅ ያልተመለሱ ተጓዦች ቁጥር ድንበር ላይ ሲያቋርጡ ከሚያዙት ቁጥር ይበልጣል። በመሆኑም ያለ ህጋዊ ፈቃድ ዩናይትድ ስቴትስ ከሚኖሩት ወደ 11 ሚሊዮን የሚጠጉ የውጭ ሀገር ሰዎች ውስጥ ጠቀም ያለውን አሃዝ ይይዛሉ። አንዳንድ ተንታኞች ታዲያ አስተዳደሩ የተሰጣቸውን የቪዛ የጊዜ ገደብ ተላልፈው የሚቆዩ ብዙ ግለሰቦች ያሏቸውን ሀገሮች ሳይሆን ቪዛ ከሚሰጣቸው ተጓዦቻቸው ቁጥር በንጽጽር መቶኛ ስሌት ብዛት ያላቸው በተሰጣቸው የጊዜ ገደብ መሰረት የማይመለሱትን ሀገሮች መቅጣቱ ፍትሃዊ ነውን የሚለውን ጥያቄ ያነሳሉ። በበፈሎ ዩኒቨርሲቲ የኢሚግሬሽን ህግ ፕሮፌሰር ሪክሱ አንዱ ናቸው።
Chad has a overstay rate or a suspected overstay rate about 20%. But that only translates to about
Chad, yeviza yegize gedebachon yetasu weim yetetaretaru tagwajochwa ahaz weda 20 kemato no. Yihinnin betechabach sinteregumaw be 2017 amete meret yetsetachon visa talalfaw yekoyu sewochwa 140 nacho. Belela bekul inde United Kingdom yallu hagerochin binnimeleket degmo beziyaw amet ka 23000 belai sewoch የቪዛቸውን ጊዜ ተላልፈው እንደቆዩ ይጠረጠራል። ስለዚህ የዩናይትድ ኪንግደሞቹ ከተቀላላው በዚያች ሀገር ከተሰጠው ቪዛ ብዛት አኳያ ሲሰላ በጣም ዝቅተኛ ነው። ከግለሰብ ቁጥር አንጻር ደግሞ 23000 ከ140 በጣም ይበልጣል።
ከፍተኛ የቪዛ ፈቃድ ጥሰት አሃዝ ካሏቸው ሀገሮች መካከል ኤርትራ፣ ጅቡቲ፣ ሶማሊያ፣ ቻድ፣ ላይቤሪያ እና ሰለሞን ደሴቶች ይገኙባቸዋል። ጥያቄው ሀገሮች ዜጎቻቸውን የሄዳችሁበትን ጉዳይ ስጨርሱ ተመለሱ ብለው እንደምን ማሳመን ይችላሉ የሚለው ነው። የትራምፕ አስተዳደር በቪዛ ተላላፊ አሃዝ ላይ እንዲያተኩር ያደረገው ምን እንደሆነ ቪኦኤ ጠይቆ መልስ አላገኘም። የኢሚግሬሽን ተሟጋቾች ግን እርምጃው ያላግባብ የአፍሪካ ሀገሮች ላይ ያነጣጠረ መሆኑንና በፍርድ ቤት ሙግት ሊገጥመው እንደሚችል ይናገራሉ። ሳማ መጎና ሲሴ ኒውዮርክ ሃርለም የሚገኝ በውጭ ሀገር ለሚኖሩ አፍሪካውያን የተለያዩ አገልግሎቶችን የሚሰጥ የሰብአዊ መብት ድርጅት ባልደረባ ናቸው።
If the government decided that they were going to limit B1 B2 tourist business visas
መንግስት ከአፍሪካ ሀገሮች ለሚያመለክቱ ተጓዦች ለጎብኚዎችና ለስራ የሚሰጠውን B1 B2 ቪዛ ለመገደብ ከወሰነ አድሏዊ አሰራር ነው ብሎ መሟገት ይቻላል። አስተዳደሩ የወሰደው የህግ ለውጥ በዘፈቀደ በአድሏዊነት የተፈጸመ ነው ማለት ይቻላል።
አስተዳደሩ የቪዛ ጥሰት አሃዛቸው ከፍተኛ በሆኑባቸው ሀገሮች ላይ ያተኮረበት ሌላ ምክንያት ሊኖር እንደሚችል ተንታኞች ይናገራሉ። የበፈሎ ዩኒቨርሲቲ ፕሮፌሰር ሪክሱ
These countries are smaller countries and that the administration may feel that it's easier to deal with them
እነዚህ ትንንሽ ሀገሮች ናቸው። ስለዚህ አስተዳደሩ እንደ ካናዳ፣ ዩናይትድ ኪንግደም እና ሜክሲኮ ካሉትና በብዙ መንገድ ከሚገናኛቸው ከትልልቆቹ ሀገሮች ጋር ከመጣገል እነኚህኞቹ ይቀሉኛል ብሎም ሊሆን ይችላል።
ከጠቅላላው ከፍተኛ የቪዛ ገደብ ጥሰት ያላቸው አምስት ሀገሮች ካናዳ፣ ሜክሲኮ፣ ዩናይትድ ኪንግደም እንዲሁም ብራዚል እና ቬኔዙዌላ ናቸው። የትራምፕ አስተዳደር የቪዛ ጊዜ ገደብ ተላልፎ መቆየትን ተግባር ቅድሚያ ትኩረት የሰጠነው የግብር ከፋይ አሜሪካውያንን ጥቅም ለማስጠበቅ ነው ብሏል።
ቆንጅትን ለዘገባው እናመሰግናለን። አሁን ወደ ጌዱ እናመራለን። ትላንት ምዕራብ ጎጂ ቀርጫ ወረዳ ከጎጂ እንዲሁም ከጌዱ የተሰደዱ ተፈናቃዮችን ወደ ቤታቸው ለመመለስ እርቀ ሰላም ተፈጽሟል። በስነ ስርዓቱ ላይም የኦሮሚያ ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ከደቡብ ብሔር ብሔረሰቦች መንግስት ወካዮች ጋር ህዝብን አወያይቷል። ገልሞ ዳዊት ዝርዝር አለው።
ከምዕራብ እንዲሁም ምስራቅ ጉጂ የተፈናቀሉ የጌዲዮ ተፈናቃዮችን እንዲሁም ከጌዲዮ ዞን ገደብ ወረዳ የተፈናቀሉ የኦሮሞ ተወላጆችን ወደ የቀያቸው ለማስመለስ ትላንት ቀርጫ ወረዳ እርቀ ሰላም ተካሂዷል። የኦሮሚያ ክልላዊ መንግስት ምክትል አስተዳዳሪ አቶ ሽመልስ አብዲሳ ከደቡብ ክልል ምክትል ርዕሰ መስተዳድር ጋር የሁለቱ ዞኖች አስተዳደርን አገናኝተው ውይይት አካሂደዋል። በእርቀ ሰላሙ ዝግጅት ላይ አባ ገዳ ጅሎመን ነው ተገኝተዋል።
ኦቦ ሽመልስ ዱፌ ገዶ ጉዚ ወልቱም ቀጭቼ
ሁኔታው በጣም ደስ የሚል ነበር። አቶ ሽመልስ መጥቶ የጌዲዮን ተወላጆችና እኛን አንድ ላይ እንድንሆን አደረገን። በመድር ላይ የሚኖር ሁሉም ሰላም ስለሚወድ ልክ እንደ በፊቱ ወይፈንና ጊደር አርደን በሕይወት እስካለን አብረን በሰላም ለመኖር ተስማማን።
በጌዲዮና በጉጂ አካባቢ የጸጥታ ችግር ከተከሰተ በኋላ ከዚህ በፊትም የእርቀ ሰላም መድረክ ተዘጋጅቶ እንደነበር ይታወሳል። አቶ አበበ ቡቀተው የቀርጫ ወረዳ አስተዳዳሪ ትላንት ስለተካሄደው እርቀ ሰላም መድረክ ተጠይቀው ሲመልሱ
አራሪ ዱራሱኒ ባሻለውፍነ
የበፊቱ እርቅ አልከሸፈም። ከዚያ በኋላም ወደ ቤታቸው የተመለሱ ተፈናቃዮች አሉ። በሌላ በኩል ደግሞ በህዝብ ለህዝብ ግጭት ሳይሆን በዞን ውስጥ ባለው የጸጥታ ችግር አሁንም ከቤታቸው ተፈናቅለው የሚኖሩ አሉ። አሁን በፊት የነበረው የጸጥታ ችግር ስለተፈታ ወደ ቤታቸው እንዲመለሱ ማድረግ ነው እንጂ የበፊቱ እርቅ ከሽፎ አይደለም።
አቶ አበበ የሁለቱ ክልሎች መንግስታትና የፌደራል መንግስት ኃላፊዎች ተፈናቃዮቹ በዚህ ወር መጨረሻ ወደ የቤታቸው እንዲመለሱ እየሰሩ መሆናቸውን ገልጸዋል። ከጌዲዮ ዞን ገደብ ወረዳ የተፈናቀሉ የኦሮሞ ተወላጆች ወደ ቤታቸው እንዲመለሱ የደቡብ ብሔር ብሔረሰቦች መንግስት አስፈላጊውን ስራ እየሰራ መሆኑን ገልጾልናል ብለዋል። አክለው
ለሚለኒ ኦሮሞ ጎዲና ጌዶ ኬሳ
ከጌዲዮ ዞን የተባረሩ የኦሮሞ ተወላጆች ከ35,000 በላይ ናቸው። እኚህ ተፈናቃዮች የሚያነሱትም በኦሮሚያ በኩል እየተደረገ ያለው የሰላም ማውረዱ ሥራ በጌዲዮ ዞን በኩል እየተሰራ አይደለም የሚል ነው። ከዚህ ስንመለስ ንብረታችንን እየተቀማነን የሚል አቤቱታ ሲያሰሙ ነበር እስከ ባለፈው ሳምንት። እንዳጋጣሚ ሆኖ ይሄ ችግር ከተከሰተ ወዲያ የጌዲዮ ተፈናቃዮች በሁለት ዙር ወደ ቤታቸው እንዲመለሱ ተደርጓል። ነገር ግን ከጌዲዮ ዞን የተፈናቀሉ የኦሮሞ ተወላጆች አንዴም እንዲመለሱ አልሆነም። ይህንን ከአመራራቸውና ከፍርድ ቤት ኃላፊያቸው ጋር ተማክረናል። እነሱም የኦሮሞ ተፈናቃዮች ወደ ዞኑ ሲመለሱ ንብረታቸው እንዳይዘረፍና በሰላም እንዲኖሩ ነዋሪዎችን የማማከር ሥራ እየሰሩ ነው።
አቶ አየለ ማሮ በገዲዮ ዞን የገደብ ወረዳ አስተዳዳሪ ናቸው። በሚያስተዳድሩት ገደብ ወረዳ ብቻ ከምዕራብና ምስራቅ ጉጂ የተፈናቀሉ ከ200,000 በላይ የጌዲዮ ተፈናቃዮች እንዳሉ ተናግረዋል። አቶ አበበ ተፈናቃዮቹ ወደ ቤታቸው ለመመለስ የሚያነሱትን ቅድመ ሁኔታ እንዲህ ያብራራሉ።
ጸጥታ ሁኔታ ሊረጋገጥ ይገባል። አሁን ጸጥታ ስጋት አለብን ይላል። ሁለተኛ ቤታችን ፈርሷ ተቃጥሏል፣ የት ላይ እንገባለን? እሱ ይሰራልን ነው የሚለው ጥያቄው። ሶስተኛ ወንጀለኛ ከወረዳ አመራር ጀምሮ ከዞን አመራር ጀምሮ እስከ ቀበሌ ያለው አመራር በዚህ ተግባር እጁን አስገብቷል። እነዛ ሰዎች ሊጠየቁ ይገባል፣ በቂ ድጋፍ ሊደረግ ይገባል የሚል ነገር ነው እነሱም የሚያነሱ። ከዚህ በኩልም ያለ ተፈናቃይ ያንን ይህንን ያነሳ፣ ወደ እኛም የሚመለስን የእነዚህ ጉዳዮችንም ነው የሚያነሳ። ስለዚህ እነዚህ ጉዳዮች ሊጠሩ ይገባል ብሎ ነው የሚያነሳ።
አቶ አየሌ በጌዲዮ ዞን ባለው በኩል በወንጀል የተሳተፉ የክልሉ መንግስት በቁጥጥር ያዋላቸው መኖሩን ሲናገሩ፣ በምዕራብ ጉጂ በኩልም የዞኑ አስተዳደር ወንጀለኞች ላይ ህጋዊ እርምጃ መውሰዱን አቶ አበራቡን ነው አስረድተዋል። አቶ አየሌ አሁንም በገደብ ወረዳ ተጠልለው ያሉት የጌዲዮ ተፈናቃዮች በችግር ላይ መሆናቸውን ይናገራሉ። በፌዴራልና በክልል መንግስታት የተለገሰላቸው እርዳታ 85% እንደደረሳቸውም አክለው ተናግረዋል። በኢትዮጵያውያን ለተፈናቃዮቹ የተሰበሰበው የገንዘብ እርዳታስ ደርሷቸዋል ወይ ብዬ ጠይቄያቸው ነበር።
እሱ ላይ ባለፈው ታምራት ቡድን መጥቶ ነበረ። እሱ ላይ ወደ መልሶ ማቋቋም ስራ እንዲገባ ይመስለኛል፣ ግን መረጃ የለኝም እሱ አካባቢ ያለውን ነገር።
የምዕራብ ጉጂ አስተዳደር ተፈናቃዮች ወደ ቤታቸው ሲመለሱ አስፈላጊው ነገር ይሰጣቸዋል ሲል አስታውቆ ሁሉም ተፈናቃዮች በዚህ ወር መጨረሻ ወደ የቤታቸው እንዲመለሱ ይደረጋል ብለዋል። የገደብ ወረዳ አስተዳደር ግን አሁንም ተፈናቃዮቹን ለማሳመን ጊዜ ይፈጃል ይላል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ሮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን አጫጭር ዜናዎችን እናሰማለን። በሽሪላንካ ዙሪያ የእምነት ቦታዎችን ደህንነት ለመጠበቅ ሲባል በብዙ ሺህ የሚቆጠሩ ጠባቂዎች በተመደቡበት በአሁኑ ወቅት ሙስሊሞች ዛሬ የጸሎት ጥሪን አክብረዋል። ባለፈው እሁድ የፈረንጆች ፋሲካ በዓል ላይ በአብያተ ክርስቲያንና በሆቴሎች ላይ ለተከፈተው ጥቃት ተጠያቂዎች ጽንፈኛ ሙስሊሞች ናቸው መባሉ የሚታወቅ ነው። በኢትዮጵያና በኤርትራ መካከል ያለውን የድንበርና የመተላለፊያዎች ዝርዝር ጉዳይ በተቋማዊ መንገድ ለማከናወን እንዲቻል እየተሰራ ነው። ሁለቱ ሀገሮች በተቀናቃኝ ሁኔታ እየሰሩ መሆናቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ትላንት ለመገናኛ ብዙሃን በሰጡት መግለጫ አመልክተዋል። ኬኔት የሚል መጠሪያ የተሰጠው ሳይክሎን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ትናንት ሌሊት ሰሜን ሞዛምቢክን አተራምሷል።
አድማጮች እዚህ ስቱዲዮ ከገባን በደረሰን ሌላ ዜና ዛሬ በአፋር ክልል ስፖርተኞችን ጭኖ ይጓዝ በነበረ አንድ የማመላለሻ አውቶቡስ ላይ በተፈጸመ ጥቃት አንድ ተጫዋች ሕይወቱ ሲጠፋ ሌሎች አምስት ተጫዋቾች ደግሞ የመቁሰል አደጋ እንደደረሰባቸው ተገልጿል። የዋልታ ፖሊስ የእግር ኳስ ቡድን ተጫዋቾች በአዲስ አበባና በደብረ ብርሃን የነበራቸውን ጨዋታ አጠናቀው ሲመለሱ ነው። በዛሬው ዕለት ረፋድ ላይ የአፋር ክልል ልዩ ስሙ ገዋኔ በተባለ ባቢ ባልታወቁ ታጣቂዎች ጥቃት እንደደረሰባቸው የትግራይ ክልል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ሙሉ ደሞዝ ለአሜሪካ ድምጽ የገለጡት። በጥቃቱ የአንድ ሰው ህይወት ሲጠፋ አንድ ሰው ከባድ የመቁሰል አደጋ ሌሎች አራት የቡድኑ አባላት ደግሞ ከባድ የመቁሰል አደጋ የደረሰባቸው መሆኑን በመከላከያ ሄሊኮፕተር ታግዘውም ወደ ቢሾፍቱ ተወስደው የህክምና አገልግሎት እንዲያገኙ መደረጉ ተገልጧል። የአፋር ክልል የኮሙኒኬሽን ኃላፊ አቶ አህመድ ሳሎይታ የአፋር ክልል የህዝብና መንግስት በአደጋው እንዳዘኑ ጥቃት አድራሾችንም በአካባቢው የሚንቀሳቀሱ ኮንትሮባንዲስቶች ናቸው ሲሉ መናገራቸው ተጠቅሟል። አደጋ አድራሾቹ በቁጥጥር ስር ለማዋል በፌዴራል ፖሊስና መከላከያ አጋዥነት እየተሰራ መሆኑንም ገልጠዋል። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
አራኒ ፍሳየንን። ሁለተኛውን አጋማሽ ስርጭታችንን በርሶ ወሬዎቹ ጀምረናል። አሁን ወደ ቅንብሮቹ ክፍለ ጊዜ እንሻገር። ትላንት በስቲያ ረቡዕ በአርሲ አሰላ በተካሄደው ህዝባዊ ውይይት ላይ የኦሮሞ ዴሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ባለፈው እሁድ በኦሮሞ አማራ ስብሰባ ወቅት የቡርቃ ዝምታ ስለተባለው መጽሐፍ ባሰሙት ንግግር ላይ ይቅርታ ሊደረግላቸው ይገባል ተብሏል። በኦሮሚያ በተደረገው የስልጣን ሽግሽግ የወጣቶች ስራ አጥነት ላይ በስፍራው ለተገኙ ለኦሮሞ ዲሞክራቲክ ፓርቲ ባለስልጣናት ጥያቄዎች ቀርበዋል። ከመድረኩ ተሳታፊዎች ለቀረቡ ጥያቄዎች የአዲስ አበባ ከተማ ምክትል ከንቲባ መልስ መስጠታቸውን ጠቅሳ ዘጋቢያችን ፀሐይ ዳምጠው ተጨማሪ ዝርዝር ልካለች።
የአሰላ ከተማና የአካባቢው ነዋሪዎች በወቅታዊ ጉዳዮች ላይ ከመንግስት ባለስልጣናት ጋር ተወያይተዋል። በውይይቱ ላይ በተደጋጋሚ የተነሳው የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ባለፈው እሁድ ባምቦ የኦሮ አማራ ስብሰባ ላይ ያቀረቡት ጥናታዊ ጽሑፍ ሲሆን የውይይቱ ተካፋይ የሆኑት አንድ በእድሜ ጠና ያሉ ሰው ስህተት ሰርቷል፣ ስህተቱን አምኖ ይቅርታ ጠይቋልና ይቅር ልንላቸው ይገባል ብሏል።
ሰው ስህተት ሲሰራ ማረም አለብን። ስህተቱን አውቆ ይቅርታ ከጠየቀ ደግሞ ይቅር ማለት ባህላችን ነው። የገዳ ስርዓቱም ያስተማረን ይህንኑ ነው። እኛ አንድ ሽማግሌ ማስታረቅ ነገሩንም ማርገብ አለብን።
የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ አቶ አዲሱ አረጋን አስመልክቶ ስለተነሳው ጥያቄ ማብራሪያ ሰጥቷል።
በኦሮሞ ማንነት በቋንቋውና በባህሉ መቀለድ ስንጀምር ቅጡን። አቶ አዲሱ ይቅርታ ጠይቋል። ከተሳሳተ ይቅር በሉት። በተረፈ ለህዝቡ ዘብ የቆመውን አመራር ባንዴ መግፋት የኦሮሞን ማንነት አይገልጽም።
በውይይቱ መድረክ ላይ ሌላ የተነሳው ከምዕራብ ኦሮሚያ ወለጋ፣ ጉጂና ሌሎች ዞኖች ኮማንድ ፖስት ለምን አይነሳም የሚል ጥያቄ እንደነበረም ወጣት አብዲ ሐሰን ከአሰላ ለአሜሪካ ድምጽ ራዲዮ ተናግሯል።
ኮማንድ ፖስት ወለጋ፣ ጉጂ ላይ ያለ ኮማንድ ፖስት ነው የተጠየቀው። ይህ ኮማንድ ፖስት እንደማንኛውም እነዚህ ያሉ ዞኖች እንደማንኛውም ኮማንድ ፖስት ተነስቶ በነጻነት መኖር አለባቸው የሚል ጥያቄ ነው ተነሳው።
ኦሮሞ ከምንጊዜም በላይ አንድነቱን አጠናክሮ በኢኮኖሚና ፖለቲካ ክልሉን ያሳድጋል ተብሎ ሲታሰብ የህዝቡን አመኔታ ያገኙት አመራሮች ወደ ፌዴራል መሰብሰብ መንግስት ላይ ያለን እምነት እየሸረሸረ ነው የሚል ትችት በመድረኩ ተነስቷል ያለው ደግሞ ወጣት ሰይድ ነው። ለዚህ ጥያቄ መልስ የሰጡት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ናቸው። በተጨማሪም የኦሮሞ ወጣቶች የዛሬው ለውጥ እንዲመጣ ሲታገሉ ቢቆዩም አሁንም ስራ አጥናቸው ለምን መንግስት ለስራ እድል ፈጠራ ትኩረት አልሰጠም የሚል ከውይይቱ ተሳታፊዎች ተነስተዋል።
ሰላምና በጸጥታ በተመለከተ የኦሮሞ ህዝብ ይህንን ለውጥ ለማምጣት ሁሉም ታግሏል። በተለይ ቄሮና የኦሮሞ ህዝብ ከማንም በላይ ለውጥ እንዲመጣ መስዋዕት ሆነዋል። ያ ደግሞ አሁን በተለያየ መንገድ ወደ ኋላ እንድመለስ አንፈልግም። ሰላም እንድኖር ደግሞ እድገት በተለይ በኢኮኖሚ በኩል ያለው ኦሮሚያ የሀገሪቱ እድገት በጣም የወረደ ስለሆነ ያንን ደግሞ በተግባር በስርዓትነትንም ለመቀነስ መንግስት የራሱን ሚና መወጣት እንዳለበት እስካሁን በአፍ በወሬ ደረጃ በማውራት እንጂ በተግባር ያየነው ነገር ስለሌለ ይህንን ተግባራዊ ላይ እንዲያውሉ ነው ብዙ ሰው አስተያየት ሲሰጥ የነበረው።
ኢንጂነር ታከለ ኡማ ስርዓትነትና ፖለቲካውን በኢኮኖሚ መደገፍ ላይ የክልሉ መንግስትና የከተማው አስተዳደር ትኩረት ሰጥተው ይሰራሉ ሲሉ መልሷል። ኦሮሞ የለውጡ አካል እንደመሆኑ በነጻነት መንቀሳቀስና በሰላም ወጥቶ መግባት መስራት የሚገባ ቢሆንም ወለጋ፣ ጉጂና ሌሎች ዞኖች ውስጥ የሚገኙ ነዋሪዎች ለምን በኮማንድ ፖስት ይተዳደራሉ ተብሎ ለተጠየቀው የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ረታ በላቸው ለአሜሪካ ድምጽ ራዲዮ መልስ ሰጥቷል።
በተጨባጭ ካለው ሁኔታ የጸጥታ ኃይል በጋራ እየሰራ ነው ያለው። የጸጥታ ኃይል ስንል የኦሮሚያ ፖሊስ፣ የኦሮሚያ ሚሊሻ ናስተዳደርና ጸጥታ እንዲሁም መከላከያና ፌዴራል ፖሊስ ነው። ይህም በተለይ ምዕራቡ በኩል አሁን ካለው ተጨባጭ ሁኔታ ባለፈው በቤኒሻንጉልም ጋር የነበረው ግጭት አሁን ወደ እርቅ ተለውጦ በአጠቃላይ በዛ ዙሪያ ላይ አሁን ሰላም ሰፍኗል። ሰላም ሰፍኗል እንበል እንጂ አሁን ሁሉም የተፈናቀለው ህብረተሰብ ወደ ቀዬው ተመልሶ መደበኛ ኑሮ ሂደቱን ሙሉ በሙሉ ጀምረዋል ማለት አይቻልም። እየተመለሰ ነው ያለው፣ በብዛት ተመልሷል። ሆኖም ግን አሁንም እዛ ጋር የጸጥታ ዋስትና ለመስጠት የጸጥታ ኃይሉ በጋራ አሁንም መስራት ይቀጥላል ማለት ነው። እንደዚሁም በጉጂ እንደ ቦረናም ሀረርም ምስራቅ ሀረርጌም ምዕራብ ሀረርጌም በተለይ ከወሰን ጋር ተያይዞ ባለው ሁኔታ የጸጥታ ኃይሉ አሁንም በርብርብና በንቃት እየሰራ ስለሆነ እነዚህ ወዲያውኑ እየተገኙ ጉዳዮቹ ወደ ህይወት ወደ ሌላ ደረጃ ሳይደርሱ የማምሸት ስራ እየተሰራ ነው።
ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠው ለዘገባዋ እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ወደ ተከታዩ ዘገባ እንሰዳችሁ። ተከታዩ ደግሞ ወደ አማራ ክልል ይወስደናል። በአማራ ክልል የተለያዩ የጤና ጥበቃና ማሰልጠኛ ተቋማት ውስጥ ያሉ የሕክምና ባለሙያዎች ቅሬታዎቻቸውን ያሰሙበት ሰላማዊ ሰልፍ ትናንት ባህር ዳር ከተማ ውስጥ ተካሂዷል። ጥያቄዎቻቸው ከቅጥር ከደሞዝ ከጥቅማ ጥቅምና ወጪን ከመጋራት ጋር የተያያዙ መሆናቸውን ተሰላፊዎቹ ይናገራሉ። ሰልፉን የተከታተለችው አስቴር ምስጋናው ተጨማሪ ይዛለች።
ቁጥራቸው ወደ 200 የሚጠጉ ከፈለገው ሪፈራል ሆስፒታል፣ ከጋምቢት ቺንግ አጠቃላይ ሆስፒታል፣ ከጥበበ ጊዮን ስፔሻላይዝድ ሆስፒታልና ከአዲስ አለም ሆስፒታል የተውጣጡ የሕክምና ባለሙያዎችና ተማሪዎች በባህር ዳር ከተማ ከሙያ ጋር በተያያዘ ያላቸውን ቅሬታ በሰላማዊ ሰልፍ ገልጸዋል።
እናቶችና ህጻናት በከፍተኛ መጠን
በሚሞቱባት ሀገር
ያልተቀጠረ ዶክተር
የጤና ባለሙያዎቹና ተማሪዎቹ ጥያቄያቸውን ያነሱት በሀገር አቀፍና በክልል ደረጃ ያሉ ችግሮችን በመጥቀስ ነበር። የመጀመሪያው ከደሞዝና ከትርፍ ሰዓት ክፍያ ጋር እንዲሁም ከሌሎች ጥቅማ ጥቅሞች ጋር በተያያዘ ነበር።
ስሜ ዶክተር አንድነት አዱኛ ይባላል። በፈለገ ህይወት ሪፈራል ሆስፒታል ጠቅላላ ሐኪም ነኝ። እንደ ሀገር አቀፍ የሐኪሞችን ችግር ካየን የመጀመሪያው የደሞዝ ጥያቄ ነው። የደሞዝን ጥያቄ ስናነሳ የአንድ ጠቅላላ ሐኪም ደሞዝ 6179 ብር ነው። ተቆርጦ 4776 ብር ነው የሚደርሰው። አዲስ አበባ ላይ የተመደቡ ሐኪሞች 4776 ብር ኮንዶሚኒየም እንኳን መከራየት አይችሉም። ጤና ቢሮዎቹ ሐኪም መቅጠር አልቻሉ። 48 ሐኪም ተመድቦላቸው መቅጠር የምንችለው 10 ሐኪም ነው፣ ስልክ እንደውልላቸዋለን ተብሎ ተበትነዋል። በዚህ ሰዓት ባለፉት 2 ወራት 25 ሐኪም ተመድቦ አንፈልግም ተብሏል። ነገር ግን በቂ ሐኪም እንደሌላቸው እነሱም ያምናሉ።
ዶክተር ታደሰ ፈንታ እባላለሁ። በባህር ዳር ዩኒቨርሲቲ የመጀመሪያ ዓመት የቀዶ ሕክምና ተማሪ ወይም ነኝ። ሄልዝ ኢንሹራንስን በተመለከተ ነው። የጤና ሕክምና እንዲኖረን እንፈልጋለን።
በጤና ጥበቃ ሚኒስቴር የሰው ሀብትና አስተዳደር ዳይሬክተር አቶ ሀብታሙ ደምሴን በስልክ ለማግኘት ያደረኩት ሙከራ አልተሳካም። ነገር ግን ከአማራ ብዙሃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ እንደሚያመለክተው ሰልፈኞቹ ያነሷቸው ጥያቄዎች ተገቢ ናቸው ብለዋል። በቅርቡም በአንዳንድ የሀገሪቱ ክፍሎች እንደዚህ አይነት ጥያቄዎች እየተነሱ መሆኑን ጠቁመው ሚኒስቴር መስሪያ ቤቱ ከወራት በፊት ከጤናው ዘርፍ ጋር ተያይዞ የሕክምና ባለሙያዎች የሚያቀርቧቸውን ጉዳዮች ለመመለስ አንድ ግብረ ኃይል አቋቁሞ የዳሰሳ ጥናት ማጥናቱንም ገልጸዋል። ግብረ ኃይሉ ያደረገውን የዳሰሳ ጥናት መሰረት በማድረግ ወጥ የሆነ መመሪያ ለማዘጋጀት እየተሰራ መሆኑንና በቅርቡም የሚመለከታቸው አካላት እንዲያጸድቁት ሚኒስትሩ እየጣረ መሆኑን አመላክተዋል። ሌላው ሰልፈኞቹ ያነሱት ጥያቄ ደግሞ ከወጪ መጋራት ጋር የተያያዘ ነው።
አንድ ሐኪም ተምሮ ለመጨረስ ከመንግስት ጋር የሚፈርመው ኮስት ሼሪንግ 43000 ብር አካባቢ ነው። ነገር ግን አንድ ሰው ሙያ ፈቃዱን ማግኘት ካለበት 427000 ወይም ኦልሞስት ግማሽ ሚሊዮን የሚጠጋ ብር ይከፍላል። ነገር ግን ያንን የሙያ ፈቃዱን እስከሚያገኝ ድረስ የሚከፈለው ደሞዝ 112000 ብር ብቻ ነው። ስለዚህ የሚወጡት ህጎች፣ የሚወጡት ፖሊሲዎች በሙሉ ሐኪሙንና የህክምናውን ማህበረሰብ ማዕከል ያላደረጉ የፖለቲካ ውሳኔ ነው የሚሆኑት።
የሳይንስና ከፍተኛ ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ የሚከተለው መልስ ሰጥተዋል።
ከመጋራት ጋር በተገናኘ ጥያቄውን ሰምተናል። ከዚህ በፊትም በሌሎች ተቋማት ስለተነሳ እንዲጋሩ የሚጠበቀው ወጪ የተጋነነ ነው፣ ትክክለኛ ወጪውን አይገልጽም የሚል ተነስቷል። ወደ 480000 እንደዚህ እንጋራለን የሚል ይሄ ምንጩ ምን እንደሆነ ወደኋላ ሄዶ የመፈተሽ ስራ እንዲሰራና ትክክለኛ ወጪ በትክክል ተሰጥቶ ያንኑ እነሱ ላይ የወጣባቸው ወጪ እንዲቀሩ በሁለቱ ሚኒስትር መስሪያ ቤቶች ተነስተዋል። ይህ ሲጠናቀቅ ለሁሉም ተማሪዎች ተግባር የሚደረግ ነው የሚሆኑ። የሙያ ፈቃዳቸውን የሚሰጠው አገልግሎታቸውን ከተወጡ በኋላ አገልግሎታቸውን አሁን ምደባ ሁሉም እያገኙ ስላልሆነ በተለይ ምደባ የማያገኙትን የሙያ ፈቃዳቸው ተሰጥቷቸው ግን የውጭ መጋራታቸውን ሲጨርሱ ዋናው የትምህርት ማስረጃቸውን እንዲወስዱ የሚያስችል አሰራር እየተዘረጋ ነው ያለው።
መቼ እውን ይሆናል?
ስራ ተጀምሯል። ሊጠናቀቅ የሚገለጽ ነው የሚሆን።
ባለሙያዎቹና ተማሪዎቹ በሶስተኛ ደረጃ ያነሱት ጥያቄ ደግሞ በክልል ደረጃ ነው። በተለይ የፈለገ ህይወት ሪፈራል ሆስፒታል ከጥበበ ጊዮን ስፔሻላይዝድ ሆስፒታል ጋር ለ12 ዓመታት አብረው ሲሰሩ ቆይተዋል። ጀማሪ ሐኪሞችም ከነባር ሐኪሞች ጋር አብረው እየሰሩ የልምድ ልውውጥ ያደርጉ ነበር። አሁን ግን ይህ የለም ይላሉ።
የጥበበ ጊዮን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ወይም የባህር ዳር ዩኒቨርሲቲና የፈለገ ህይወት ሪፈራል ሆስፒታል ነው ለ12 ዓመት አብረው በጋራ ሲሰሩ ነበረ። ምክንያቱ ፋይናንሻል ነው የሚል ካቨር አለው። በትክክል ኢንቨስቲጌት ማድረግ ይፈልጋል። የሰልፍ ዋና ዓላማ የሚመለከተው አካል ይህንን ነገር ኢንቨስቲጌት አድርጎ ውሳኔ እንዲሰጥበት ስለሆነ ማለት ነው። ነገር ግን 12 ዓመት ከሰሩ በኋላ ያለምንም ባክግራውንድ ፈለገ ህይወትም በቂ ሐኪም ሳይኖረው፣ ጥበበ ጊዮንም ወይም አዲሱ የባህር ዳር ዩኒቨርሲቲም በቂ መሳሪያ ሳይኖረው በአመራሮች ልብቻ ሁለቱ ተቋማት ተፋቱ።
ለዚህ መልስ ደግሞ የአማራ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አበባው ገበያውን ለማነጋገር በመሞከርም ፈቃደኛ ባለመሆናቸው አልተሳካም። በዚህ ርዕሰ ጉዳይ ተጨማሪ ባለሙያዎችን በማካተት ሰፋ ያለ ዘገባ ይዤ በቅርቡ የመመለስ ይሆናል። ከሰሞኑ በሀገሪቱ በተለያዩ የክልል ከተሞች ያሉ የህክምና ተማሪዎች ከጥቅማ ጥቅም ጋር በተያያዘ ሰላማዊ ሰልፍ ማድረጋቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። እሰጥ አገባ
የዛሬቱን ኢትዮጵያ ሁለንተናዊ አያያዝ መመርመር ቀጣይ ምዕራፍ ሊሆን ይገባዋል ያሉትን በማስፈር የለውጥን አቅጣጫ በየበኩላቸው የቃኙ ሁለት የፖለቲካና የምጣኔ ሀብት አዋቂዎች ናቸው። በቅርቡ ይፋ ያደረጓቸውን ጽሑፎች መሰረት ባደረገው ተከታታይ ዝግጅት የሚከራከሩት የመጀመሪያው ጸሐፊ ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ ስትራቴጂያዊና የጸጥታ ጉዳዮች ተቋም ስራ አስፈጻሚ ዳይሬክተር፣ በቀድሞው ወታደራዊ መንግስት በስብል አስተዳደር እና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ናቸው። ሁለተኛው ጸሐፊ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው። በአምስት ቋንቋዎች በየሶስት ወሩ የሚታተም የዓለም ባንክ የጥናት መጽሔት ዋና አዘጋጅ በመሆንም አገልግለዋል። በቅርቡም ኢትዮጵያ ለምን ገለልተኛ የምጣኔ ሀብት አማካሪዎች መማክርት ማቋቋም እንደሚያስፈልጋት የሚሞግት አንድ ጥናታዊ ሰነድ ከሌሎች የሙያ አጋሮቻቸው ጋር በመሆን በተባባሪነት አዘጋጅተዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያከራከራቸው። በቀደመው ክርክራቸው እልባት ካደረጉበት ጭብጥ ይንደራደራሉ።
የከሸፈች ሀገር ነች የሚለውን አጥብቀው እየተከራከሩ ነው ሻለቃ ዳዊት። ጥያቄ ላቆይ አሁንም ዶክተር ዮናስ።
እሺ፣ በእርግጥ ኢንዲኬተሮቹ ማሳያ ነጥቦች ሻለቃ ዳዊት ያነሷቸው በዓለም ውስጥ የሚነሱ ነጥቦች ናቸው። የኔ ችግር እሱ አይደለም፣ ነጥቦቹ መሆናቸው አይደለም። ግን የኢትዮጵያ ኢኮኖሚ በእርግጥ ዓለም ባንክም ብዙ ጊዜ ይወቀሳል። የኢትዮጵያ ዳታ በዘመነ ቲፒኤልኤፍ ጊዜም 13-12 10% አደገ የሚባለው ትክክል አይደለም ተብሎ ብዙ ይወቀሳል። ብዙ ኢኮኖሚስቶችም ክሬዲብል በሆነ መንገድ እነዚህ ነገሮች ኤግዛጀሬትድ የሆኑ ይመስላሉ በሚል ያቀርቧቸዋል። ሆኖም ግን የኛ ክርክር የሚሆነው እንደዛም ብለው እንኳን የሚከራከሩት ሰዎች 13% አይደለም 10% ነው ወይንም 10% አይደለም 8% ነው ነው እንጂ የሚሉት የኢትዮጵያ ኢኮኖሚ የፖለቲካ አላማ የሌለው ንጹህ ኢኮኖሚስት የኢትዮጵያ ኢኮኖሚ በነ ቲፒኤልኤፍ ጊዜ አላደገም ብሎ የሚል ትንሽ ችግር ያጋጥመዋል። አሁንም 8.5 አደገ ወይንም ነው 8.5 ሊሆን አይችልም 6 ሊሆን ይችላል 5 ሊሆን ይችላል ብሎ ሊከራከርበት የሚችል ነጥብ ሊኖር ይችላል። ምክንያቱም የኢኮኖሚክስ ዶክተር ጋር ስትሄድ በሽታው ይሄ ሊሆን ይችላል ትራያል ኤንድ ኤረር ነው፣ በሙከራ ነው ፓርትሊ። ሆኖም ግን አንድ ሀገር 8.5 አደገ ቢባል ወይንም 5% አደገ ቢባል ኢቨን 5 እንኳን አደገ ብንል የሰብሳራን አፍሪካ አቨሬጅ ከ5 በታች ነው። ስለዚህ ኢትዮጵያ እየወደቀ ነው የሚለው ነገር በጣም ትክክል አይደለም። በኢኮኖሚ ፒውርሊ በኢኮኖሚክስ እንመለከተው አንደኛ
ኢትዮጵያን ማየት ያስፈልጋል። ፐር ካፒታ የእያንዳንዱ ሰው ኑሮ ማየት ያስፈልጋል። ይሄንን እያየን እኮ ነው እንጂ አገር ውስጥ የሚመጣውን ገንዘብና ከተማ ውስጥ ሰርኩሌት የሚያደርገውን ገንዘብ አይደለም ማየት ያለብን። ነገር ግን የትሪክል ዳውን አርጎ ወርታች ወርዶ እያንዳንዱ ሰው ጋር ምን ድርሻ ያገኘ ነው። ገንዘቡን ሰርኩሌት ያደርጋል። ኢንፍራስትራክቸር ልማት ድርጅቶች መንገዶች ይሰራሉ። ነገር ግን ያ ከተራው ገበሬ ጋር 5.98% ከሆነ ህዝብ ጋር ምን ግንኙነት አለው ነው? ግንኙነት የለውም። ያን ግንኙነት ስናጣ ነው የኢትዮጵያ ኢኮኖሚ ከስፋል የሚያስተኝ እንጂ ኢትዮጵያ ውስጥ ያለው ሆነ በግራንትም ሆነ በተለያየ መልክ የሚገባውን ገንዘብ ያንን አካፍሎ በህዝቡም ስም ይሄን ያህል አደገ የሚለውን ካልኩሌሽን አይሰራም። ይሄ ኢኮኖሚስቶችን ውድቅ አድርገውታል። ዋናው የሚታየው የሰው የተራው ሰው ኑሮ ታች ወርዶ ምን ይኖራል ነው። አንድ እሱ ነው መለኪያው። ሌላው መለኪያው ደግሞ ከጸጥታ ጋር በስጋት የሚኖር ሰው መነቃነቅ የማይችል ህዝብ። ያ ሁሉ እኮ መለኪያው ይሄ ብቻ አይደለም። ሁሉም ተደምሮ ነው ያችን ሀገር ወደቀች የሚያሰኛት። የመጨረሻ ወደቀች ያለች ቆይቷል እንደዚሁ ከተባለ ነገር የቴክኖሎጂ ጉዳይ ይጨመርበታል። የመጨረሻ ባክወርድ ነው የስልክ የቴክኖሎጂ አጠቃቀም። ይሄ ሁሉ ሲዳመር የኢትዮጵያ ኢኮኖሚ እታች ነው። የኢትዮጵያ የመጨረሻው ድሃ 10 ሀገር ውስጥ ነች ያለች ኢትዮጵያ። ይሄ የታወቀ የተጻፈ በሁሉ ቦት ነው። the poorest country on earth ተብሎ ቢወጣ ማናቸው መለኪያ ኢትዮጵያ አንዷ ነች።
እኔ ወርልድ ባንክ በነበርኩበት ጊዜ የኔ ስራ በአለም ውስጥ ያሉትን ኢኮኖሚዎች ማነጻጸር ነበር። ለዛ ሐላፊ ነበርኩኝ። አፍሪካ ላይ ለሚደረገው ብቻ ሳይሆን ኢትዮጵያ ላይ ለሚደረገው ብቻ ሳይሆን ጠቅላላ በአለም ላይ። ለዛም ነው ቅድም ከ81 ሀገር በላይ ዞሬያለሁ ያልኩት። የእያንዳንዱን ሀገር ኢኮኖሚ የመመርመር እና የማወዳደር የማነጻጸር ለዛ ክላላፊ ነበርኩኝ። አለም ባንክ በነበርኩበት ጊዜ እነዚህ ቁጥሮች እንዴት እንደሚገነቡ አቃለሁኝ። እነዚህ ቁጥሮች ዝም ብለው ካየር ላይ የሚሳቡ አይደሉም። አሁን ለምሳሌ ስላንድ ሀገር የኢኮኖሚ እድገት በመናወራበት ጊዜ ባንድ ወር ወይንም በሁለት ወር አይደለም። አሁን ወርልድ ባንክ የሚያቀርበው ባሁን ጊዜ የ2017ቱን ነው። ምክንያቱም ሁለት አመት ይፈጃል ያንድን ሀገር ኢኮኖሚ ዳታውን ሰብስቦ በደንብ አመቻችቶ ካልኩሌት አድርጎ ብዙ 3-4 ቦታ ላይ ቬሪፋይ የሚደረግበት ለትራዳንት ይችላል ቬሪፋይ
ማመሳከር የሚቻልበት
እሱ ሁሉ ከተደረገ በኋላ ነው። እኔ ለዛ 8 አመት አላፊ ነበርኩኝ። የኢትዮጵያ እድገት አዲስ አበባ ላይ በመናያቸው ፎቆች ሳይሆን ብዙ እድገት አሳይታለች። በርግጥ የጀመርነው በጣም ደሃ ነበር። ዛሬ ከዓለም 10 ደሃዎች አንዱ ነን ቢባል የዛሬ 10 አመት ኢትዮጵያ ከሞዛምቢክ ቀጥሎ ነበረች በድህነት ደረጃ። ሶ ብዙ የመጡ ነገሮች አሉ። እነዚህ ሁሉ ግን አሁን ያለንበትን ሁኔታ አይገምቱም። አሁን ያለንበት ሁኔታ ልቁ መሰረት ከ1994 ዓመተ ምህረት በዚህ ሀገር አቆጣጠር ማለት ነው የኮንስቲቱሽኑ ሲወጣ ያንዴ 14 ገጽ ጽሑፍ ጽፌ የነበረ ይሄ ነገር ምን ያህል ቀውስ ይጋገሪቷን ሊከታት እንደሚችል ያነ አሁን ስር ሰዶ ኮንስቲቱሽናችንም እሱ ነው፣ መመሪያውም እሱ ነው፣ የፖለቲካል ግንኙነቶችም እዛ ላይ ነው ያለው። ይሄን ነገር ለማድረግ በጣም ጁዲሺየስ ሆነ ወይንም ደግሞ በጣም ታስቦበት ፈስ ብሎ የሚቀየር ነገር ነው። ነገ ተነስቶ አሁን ያለው 10 አመት ቢበላ ያ ባለፈው 27 አመት የተፈጠረው ያደገው ኦሮሞን የተመለከተን እንደሆነ አጼ ሚኒሊክ 5 ሚሊዮን ኦሮሞ ጨርሰዋል እየተባለ ያደገ ነው። የእናት ጡት የተቆረጠበት ሐውልት የቆመበት ቦታ ላይ ተወልዶ ያደገ ነው። እነዚህ ሰዎች ኢትዮጵያ የሚለውን ኮንሴፕቱም የላቸውም። ኢትዮጵያን የሚያመሳስሉት አርመኒዎች መጥተው እንደገዟቸው እንደገደሏቸው ጄኖሳይድ እንዳደረጉባቸው ነው። እንደዚህ ተብሎ የተፈጠረን ወጣት አሁን ባንድ ጊዜ ማንንም ቢሆን ሊያስተካክለው አይችልም።
እኔ ይቅርታ ተስተካክላል አይደለም። አሁን እኔ ደግሞ የዶክተር አብይ ጥፋት ነው አይደለም እንምለው ተቀላላ ከአለፈው ፍርአት ጀምሮ እስካሁን ድረስ ክብለት ተዳምሮ የመጣ ችግር ነው ሱን አምናለሁ። ግን አሁን እየተባባሰ መጥቷል ነው እና ግዜ እንዳል ወደ ፖለቲካው ብናመራ ችግሩ ህገ መንግስቱ ነው አል ለኔ የሚታየኝ ህገ መንግስቱ ነው አል ፓርላማው ነው አል ኤትኒክ የዘር ፌደራሊዝም ነው አል። ይሄ ከሆነ ድረስ ይሄንን ለመለወጥ ምን ተደረገ እስከዛሬ ድረስ? በእውነት ዶክተር አብይ ብዙ ነገር ፈጽመዋል። ዶክተር አብይ የፈጸሙት ሁሉ ፍርአት ፈጥሮ ሳይሆን በፍርአት አማካኝነት ሳይሆን ዶክተር አብይ የፈጸሙት በመልካም ፈቃዳቸው በጠቅላይ ሚኒስትርነት ባላቸው ስልጣን ብዙ ነገር ሰርተዋል። ፍረኛ አስወጥተዋል። የፖለቲካ ምህዳሩ እንዲሰፋ አድርገዋል። አንዳንድ ሰዎችም ለፍርድ እንዲቀርቡ አድርገዋል። በነጻነት ሰው መናገርና እንዲጽፍ አድርገዋል። እና ይሄንን ማንንም ይሄንን የጻፈው የፈጸሙት ነገር ማንንም ሰው ሊክድ አይችልም። ነገር ግን በስርዓት ለውጥ የተደረገ ሳይሆን ይሄ በግላቸው የተደረገ ነገር ነው። ህዝብ የሚጠብቀው ምንድነው? የስርዓት ለውጥ ተደርጎ ወደ ዴሞክራሲ ስርዓት ምንሽጋገርበትና በዛ ስርዓት የምንገዛበት ሁኔታ ይፈጠር ነው የሚታየው። ስታተስ ኮ ያለው ሁኔታ እንዲጠበቅ እንጂ
ባለበት እንዲቆይ
ባለበት ሁኔታ እንዲሆን ነው እንጂ ምርጫው እንኳን ይካሄድ የሚባለው ህገ መንግስቱ ሳይለወጥ ኢፒአርዲኤፍ ሳይለወጥ ባለው ህገ መንግስት መሰረት ምርጫ ይካሄድ ነው።
መልካም። ጽሑፋችሁ ላይ በስፋት ያሰፈራችሁት ይሄ የከሸፈች አገር የሚለው ሐሳብ ነው ትንሽ ጠንከር ያለውን ክርክር ያመጣው። ዝርዝሮችን እናንሳ ውይይታችንም ትንሽ ቀልጠፍ ለማድረግ ዶክተር ዮናስ ወደርሶ ልምጣ። ይሄ ሁሉን ያሳሰበ እርሶ ይዘረዝሯቸዋል ሂደት ማስተካከያ ማስፈልጉ ግን ግድ ነው ብለዋል በጽሑፎም። ማስተካከያው ጋር ከመدرسአችንና አማራጮቹን ከማይታችን አስቀድሞ ግን ብዙዎችን ያሳሰበ ሻለቃ ዳዊትም ትንሽ ጨረፍ አድርገውታል በጽሑፋቸው ገፋ አድርገው የሚሄዱበት የህዝቡን የለት ተለት ኑሮ አደጋ ላይ የጣለ ሰላማዊ ሁኔታዎች በሌሉበት ኢኮኖሚ በምን መልኩስ መቀጠል ይችላል? ኢኮኖሚን በሚመለከት የደህንነት ዋስትና ማጣትን ሻለቃ ዳዊት ቀደም ብሎ እንደተከራከሩት ሁሉ የተለያዩ ኃይሎች በገዛ ፈቃዳቸው ሌላ መንግስት ይሆኑ ይመስላል የሚባል ደረጃ እስኪደርስ ጥቃቶች በተለያየ አካባቢዎች ከዚህ ቀደም ባልታየ መልኩ መካሄዳቸው አሳሳቢነቱን አያነረውም ወይ? አሳስቦናል የሚለው ድምጽ ብዙ ነውና
በዛ ላይ ምንም የሚያከራክር ሁኔታ የለም። የተደረገው ነገር እንደዚህ ነው። ፕራይም ሚኒስተሩ ወይንም አባሁን ግዜ ያለው አስተዳደር ከውጭ ያለውን የፖለቲካ ተቃዋሚ ወደ ኢትዮጵያ እንዲገቡ አደረጉ። ውጭ የነበሩት እነዚህ የሚዲያ ሰዎችን ኢትዮጵያ ውስጥ ገብተው እንዲንደቃንደቁ አደረጉ። ሁሉ በነጻ እንዲገቡ ተደረገ። ይህ በሚደረግበት ጊዜ ድም ጽሁፌ ላይ ምን ብያለሁ? ቸርችል የተናገሩት ነገር ውሸት አንዴ ከተለቆሰች ዓለምን ትዞራለች እውነት ሱሪውን ለብሶ እስከሚቆም ድረስ ይላል። አንድ ውሸት ካንድ ቦታ ስትለቆስ በግዜው ቶሎ ማያችው ውሸት መጥፋት አለባት። አሁን በተለይ የዚህ የሶሻል ሚዲያ ኑ ግቡ በሚሉበት ጊዜ ሶሻል ሚዲያውን እንዳለለቀቁት መንግስት ያንን ኮንትሮል ሊያደርግ የሚችልበት በህግና በጉልበት ሳይሆን እነሱ አጀንዳውን ቀድመው ከመያዛቸው በፊት መንግስት የሱን አጀንዳ ሲስተሚክ በሆነ መንገድ ወዴት ያመራን እንደሆነ ያንን መፍጠር አልቻለም። ይሄ ነው ፕራይም ሚኒስተሩ የሚያደርጉት ነገር ሁሉ ተተው ይሄንን ነው አሁን ማድረግ ያለባቸው። ክፍያም አልፈልግም ለረዳችሁ ይችላልሁ መጥቼ ያንን ላቋቁምላችሁ ይችላልሁ ያን ነበር እኔ ከጁን 2018 ጀምሬ ምክንያቱም በጣም ያሳሰበኝ ነገር እሱ ነበር። አሁን ባዶ ቦታ ተለቀቀላችሁ ያ የተከፈተ ቦታ ለብዙ የአክራሪ ባዶ ቦታ ለቀቀለት። አሁን የጠቅላይ ሚኒስትሩ ትልቁ ችግር ምንድነው? ኦሮሞን ትንሽ አኮሞዴት የሚያደርግ ነገር ሲጀምሩ ይሄው የኦሮሞን አጀንዳ ነው እሳቸው የሚገፉት ይባላሉ። ያማራውን ደግሞ ትንሽ ለቀቅ ያደረጉ እንደሆነ ኦሮሞ ደግሞ እኚህ ሰውዬ እኮ የኢትዮጵያን አጀንዳ ነው ያዙት ይላል። ከነጭራሹም ብዙ ተቃውሞ ያለባቸው ጠቅላይ ሚኒስትር አብይና አቶ ለማ ኢትዮጵያዊነት ሱስ ነው ወይንም ሞተንም ቆመንም ኢትዮጵያዊ ነን የሚለውን አጀንዳ ይዘው ሲመጡ የአርባ ዓመት የኦሮሞ ሊብሬሽን ቲዮሎጂ ምለው ምንድነው በሎጂክ የሚመራ ሳይሆን በመንፈስ የሚመራ ሆኗል። ያ መረን ስለተለቀቀ አሁን ብዙ ያየናቸው ኬኦሶች አሉ። እነዛን ለማድረግ የኮሙኒኬሽን አውታር መፈጠር አለበት የሚለው ላይ አንድ መጨረሻ ከሻለቃ ጋራ ትንሽ ለየት የሚያደርገኝ እኔ ምንድነው ሻለቃ ብቻ አይደሉም ብዙ ሰው የተናገረው ነው እንደው ሮድ ማፕ አልሰጡንም። ሮድ ማፕ በአማርኛ ልበለኝ ይችላል
ፍኖተ ካርታ ይልታል የሚኬድበትን ማሳየት የሚችል
ፍኖተ ካርታ አልሰጡንም ይላሉ። እኔ የጠቅላይ ሚኒስትሩ አማካሪ ብሆን በአሁኑ ጊዜ የፖለቲካል ፍኖተ ካርታ ማውጣት ማለት የፖለቲካ ሲውሳይድ ነው ራስን መግደል ማለት ነው። ለምን ያልከኝ እንደሆነ ኢትዮጵያዊነት የሚለውን ይዘው የዘር ፖለቲካ ቆሞ ኢትዮጵያነት እንመለሳለን ቢሉ እንዳለ ኦሮሞ ይገለበጥባቸዋል። ወይንም ደግሞ አይየለም አሁንም እንዳለው አንዳንድ መሻሻል አድርገን ኤትኒክ ፌደራሊዝሙንም እናደርጋለን ያሉ እንደሆነ ደግሞ ይሄ ኢትዮጵያዊ ነኝ የሚለውና አማራዊ ነሳባቸዋል። በአሁኑ ጊዜ ኮንሰንሰስ ነው ቢልድ መደረግ ያለበት። አማራው በራሱ መሐከል አንድ ሴንተር መፍጠር አለበት። ኦሮሞ በራሱ መሐከል ከዛ በኋላ የሚመጣ ነገር ነው እንጂ አሁን እዛ አጀንዳ ውስጥ ቢገቡ እኔ ለዛም ነው እሱን ይተውና የኢኮኖሚ አጀንዳ እንያዝ ያልኩበት ምክንያት ለዛ ነው።
ከሳብ
ጥሩ ነው ዶክተር ዮናስ አማካሪ ያለ መሆኑ ጥሩ ነው። ግን አልስማማም በምትናገረው ካክብሮት ጋር
መልካም ዶክተር ዮናስ ሌላ ጥያቄ የሚጋብዙ ሐሳቦች አልስተዋል ለሻለቃ ዳዊት ድል መስጠት ስላለብኝ ወደዛ ልሂድና አመለሳለሁ። ሻለቃ ዳዊት
አንዱ ችግሩ አንተ ያልከው ነው ዶክተር ዮናስ ሚዛን ለመጠበቅ ነው የኦሮሞ ቤዛቸውንና የኢትዮጵያዊነት ኃላፊነታቸው ሁለቱን ሚዛን መጠበቅ አስቸገራቸው። ኤትኒክ ፌደራሊዝም የትም አገር የለም አፍሪካን መረመርኩኝ ሁለት ቦታ ብቻ ነው ያለው ናይጄሪያና ኮሞሮስ
ሁለቱም የዘር አይደለም። ኤትኒክ ፌዴራሊዝም ያለው ኢትዮጵያ ውስጥ ብቻ ነው። ይሄን ኤትኒክ ፌዴራሊዝም ይያላሉ በመሄድ ፋንታ እያጠበቅ ነው እየከረረ ሄደ። ዛሬ ደቡብ ውስጥ ያሉ ባልጣጫ ነው በስከዛሬ መንጠቀሰው ከእንግዲህ ወዲያ በዘራችን መሆን አለበት ነው። እያንዳንዳቸው ደግሞ የራሳቸው ዞን እንዲፈጠር እየጠየቁ ናቸው። ከዛ ባሻገር ደግሞ የኛ ያልሆኑ ኦሪጂናል የዚህ አካባቢ ያልሆኑ ሰዎች ይውጡ እያሉ ደግሞ እያባረሩ ናቸው። ነገር ግን ይሄ ሁሉ የፖለቲካው ዳይናሚክስ የፈጠረው ሁኔታ ነው። ይህንን ለመቆጣጠር ቻለ መንግስት ደካማ ነው። ሮድማፕ አንድ መንግስት ስልጣን በሚይዝበት ጊዜ፣ በተለይ ደግሞ በእንደዚህ ያለ ቀውስ ባለበት ጊዜ ስልጣን በሚይዝበት ጊዜ እንግዲህ ቪዥን ያስፈልገዋል። ምንድን ነው የሚሰራው ስራ? ምንድን ነው የምሰራው? ወዴት አቅጣጫ ነው የሚሄደው? ይሄን ሁኔታ እንዴት አድርጌ ነው የማቀዘቅዘው የሚል አንድ ሮድማፕ ማናችንም በቢሮ እንኳን ሮድማፕ ያስፈልገዋል። እንኳን በአገር ደረጃ ያንን ሮድማፕ አውጥተው መናገር አለባቸው፣ ማሳየት አለባቸው። ፍኖተ ካርታ
መልካም ዶክተር ዮናስ በርሶ ልጀምርና ወደ ሻለቃ ዳዊት መለሳለሁ። ስለ ጋራ መግባባት አንስተዋል። ህብረተሰቡ ለተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይንም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳውን አንድ ጥያቄ እንመልከት። ይሄ በአገር ውስጥ አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ህይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል ድክመት አይደለም ወይ? በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጣዋል? አድማጮች፣ ለዚህና ለቀረው ተወያዮቹ ክርክራቸው ይቀጥላል። ታዲያ ሙሉ ዝግጅታችንን በድረገጻችንና በፌስቡክ ገጻችን ነው የምታገኙት። የዛሬ ያዘጋጀነው አበቃ። ትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። ቅዳሜ እንገናኛለን።